Agar.
ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 21 2014 ዓ.ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ካማሽ ዞን በታጣቂዎች ቢያንስ 2 ሰዎች መገደላቸውና 147 ሰዎች መታገታቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።
ግጭቱ ግን አሁን ወደ ካማሽ ዞን የመስፋፋት ሁኔታ አሳይቷል። በክልሉ እንግዲህ በአጠቃላይ 3 ዞኖች ናቸው ያሉት። ከ3ቱ ዞኖች 2ቱ አሁን አስተማማኝ ሰላምም ሆነ ለዜጎች ሰብአዊ መብቶች ጥበቃ አመቺ የሚባል ነባራዊ ሁኔታ የሌለባቸው ናቸው።
የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ቡድን የአካባቢ ዳይሬክተር አቶ ይበቃል ግዛው ናቸው። ይህንንና ሌሎች ዘገባዎችን በምሽቱ ይዘንላችኋል። አብራችሁን ቆዩ። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ኢትዮጵያ በትናንትናው ዕለት የተባበሩት መንግስታት ድርጅት 7 ከፍተኛ ባለስልጣናት ከሀገር እንዲወጡ መወሰኗን በማውገዝ የኢትዮጵያ መንግስት በአስቸኳይ ውሳኔውን እንዲቀይር ጥሪ አቅርባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ባወጡት መግለጫ የኢትዮጵያን የሰብአዊ መብት አያያዝ አስመልክቶ ፕሬዚደንት ባይደን በቅርቡ ያወጡትን መግለጫ በመጥቀስ ለኢትዮጵያ ሕዝብ ሰብአዊ እርዳታ እንዳይደርስ በሚያደርጉ ላይ ይህንን ትዕዛዝም ሆነ ሌሎች መንገዶችን ተግባራዊ ለማድረግ አናመነታም ብለዋል። አድማጮች፣ ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። ሱዳን ዋና ከተማ ካርቱም በሲቪሉ መንግስት የሚደረገውን የሽግግር ዴሞክራሲ የሚደግፉ መሆኑን ለመግለጽ ሱዳናውያን በትናንትናው ዕለት ወደ አደባባይ ወጥተዋል። ሱዳን እንደ አውሮፓ አቆጣጠር ከ2019 ጀምሮ የሲቪሉ ሽግግር መንግስትና ወታደራዊ የልዕልና ምክር ቤት በጋራ የሚያስተዳድሯት መሆኑም ተመልክቷል። በሌላም በኩል እንደ አውሮፓ አቆጣጠር በ2019 ከስልጣን ከተወገዱት የቀድሞ ፕሬዝደንት ኦማር አልበሽር አስተዳደር በኋላ በሱዳን ያለው የኢኮኖሚ ሁኔታ መሻሻል እያሳየ ነው ሲሉ የዓለም ባንክ ፕሬዝደንት ዴቪድ ሜፕላስ መናገራቸውን ሮይተርስ ዘግቧል። የቀድሞ የማላዊ ከፍተኛ ህግ አውጪ የምክር ቤት አባል በምክር ቤቱ ህንጻ ውስጥ ራሳቸውን ገደሉ። በምክር ቤቱ የቀድሞ ምክትል አፈጉባኤ የነበሩት የ50 ዓመቱ ክሌመንት ቺዋያ ትናንት ሐሙስ ከሰዓት በኋላ በምክር ቤቱ ህንጻ ውስጥ ራሳቸውን በሽጉጥ ተኩሰው መግደላቸው በአገሪቱ ምክር ቤት ውስጥ ያለውን የጸጥታ ሁኔታ አሳሳቢ አድርጎታል። ብላንታየር ውስጥ የሚኖሩት የቀድሞ ወታደራዊ መኮንንና የደህንነት ባለሙያው ሸሪፍ እንዲህ ይላሉ። እኔ የምለው ምክር ቤትን የሚያህል ትልቅ ተቋምን ደህንነት በመጠበቅ ላይ ቸልተኝነት አለ። የደህንነቱን አስተዳደር አስመልክቶ ይህ የማንቂያ ደወል ነው። ካሜራና የመፈተሻ መሳሪያዎች እያሉ የደህንነት ጥበቃን በዚያ መንገድ መምራት አይቻልም። ቺዋያ ራሳቸውን የገደሉበት ምክንያትና ዝርዝር በተገቢው ጊዜ ለህዝብ እንደሚገለጽ ምክር ቤቱ ባወጣው መግለጫ አስታውቋል። ዩናይትድ ዴሞክራቲክ ፍሮንት የሚባለው ተቃዋሚ ፓርቲ ተወካይ የነበሩት ቺዋያ በቅርቡ በገጠማቸው የተሽከርካሪ አደጋ ጉዳያቸው በፍርድ ቤት እየታየ የነበረ መሆኑም ተመልክቷል። ተሽከርካሪው የምዝገባ ጊዜ ያለፈበትና ንብረትነቱም ለሌላ ሰው የተላለፈ መሆኑም ተጠቅሷል። ቺዋያ የመንግስት ኃላፊዎች በፍርድ ቤቱ ጉዳይ ጣልቃ ገብተው እንዲረዷቸው ፈልገው የነበረ ቢሆንም ፍርድ ቤቱ ግን የተለየ ውሳኔ ማስተላለፉም ታውቋል። የቀድሞው የምክር ቤት አባል መሳሪያ ይዘው እንዴት ወደ ህንጻው ሊገቡ ቻሉ የሚለው በምክር ቤቱ አባላት ዘንድ የደህንነት ጥያቄ አስነስቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ግምጃ ቤት ሹም ጃኔት የለን በዩናይትድ ስቴትስ ዕዳ አከፋፈል ላይ የሚገጥም ማንኛውም እክል የማይጠገን ጉዳት ያመጣል ሲሉ በትላንትናው ዕለት ተናግረዋል። የሊን ከመስከረም 28 ጀምሮ ምክር ቤቱ የዕዳ ገደብ ከፍ እንዲል ካልፈቀደ መንግስት ከጥቅምት 8 ጀምሮ ገንዘብ እንደማይኖረው አስታውቀዋል። በሌላም በኩል የዲሞክራቲክ ተወካዮችም የምክር ቤት አባላትም $1 trillion ዕዳ ላይ ድምጽ ለመስጠት ትናንት አሙስ ይዘውት የነበረውን ቀጠሮ ማዘግየታቸውም ተነግሯል። ድምጽ መስጠቱ የዘገየው ተራማጆቹ ዲሞክራት የምክር ቤት አባላት በማህበራዊ ፖሊሲዎች ላይ እንዲሟሉላቸው የጠየቁት ህጎች በረቂቁ እንዲካተቱ በመጠየቃቸው መሆኑ ተመልክቷል። በቻይና በተከሰተው የኤሌክትሪክ ኃይል ቀውስና እየተቃረበ በመጣው ክረምት ሳቢያ አገሪቱ ውስጥ የሚገኙ ኃይል አመንጪ ኩባንያዎች በሙሉ በቂ የነዳጅ አቅርቦት መኖሩን እንዲያረጋግጡ መታዘዛቸውን አሶሺየትድ ፕሬስ ዘገበ። በዓለም ምጣኔ ሀብት በሁለተኛ ደረጃ የምትገኘው ቻይና የዓለም ኢኮኖሚ እንደገና እየተከፈተ በመምጣቱ የውጭው ዓለም ምርት ፍላጎት በመጨመሩ የከሰል ዋጋ በከፍተኛ ሁኔታ እየተወደደ በመምጣቱና እንዲሁም የኤሌክትሪክ ኃይል ዋጋ ላይ የሚደረገው ቁጥጥር እየጠበቀ በመምጣቱ የኃይል ቀውስ መፈጠሩ ተነግሯል። በተፈጠረው የኃይል ቀውስ በርካታ ፋብሪካዎች በከፊል ወይም ሙሉ ለሙሉ በመዘጋታቸው በዓለም ገበያ ላይ የምርት አቅርቦት እያነሰ መምጣቱም ተገልጿል። በቅርብ ወራት ውስጥ ብዙ የቻይና ክፍለ ግዛቶችም የኃይል አጠቃቀማቸውን እንዲቀንሱ ወይም ቁጥጥር እንዲያደርጉ መታዘዛቸውም ተመልክቷል። አሁን ወደ ዓለም የኮቪድ-19 ዜናዎች እናልፋለን። 15 የአፍሪካ አገሮች የዓለም ጤና ድርጅት ባስቀመጠው ግብ መሰረት ከህዝባቸው ቢያንስ 10% ሙሉ በሙሉ የኮቪድ-19 ክትባት መክተባቸው ተገለጠ። ድርጅቱ በአፍሪካ አገሮች እንደ አውሮፓ አቆጣጠር እስከ ዛሬ መስከረም 30 ቀን ባለው ጊዜ ውስጥ ቢያንስ 10% ህዝባቸው መከተብ አለበት የሚል ግብ ባለፈው ግንቦት አዘጋጅቶ እንደነበር ይታወሳል። 15 አገሮች ይህን ግብ ሲያሳኩ የ2/3 የአህጉሪቱ አገሮች ህዝብ ግን አሁንም ለገዳዩ ወረርሽኝ በአደገኛ ሁኔታ እንደተጋለጠ መሆኑን ጠቅሳ ሊሳ ሽላይን ከጄኔቭ ያጠናከረችውን ዘገባ ቆንጅት ታዬ ታቀርበዋለች።
በርካታ የአፍሪካ ሀገሮች እጅግ የተዋጣ ክንዋኔ ያስመዝግበዋል። ሴሸልስ እና ሞሪሸስ ከ60% የሚበልጠውን ህዝባቸውን ሙሉ በሙሉ አስከትበዋል። ሞሮኮ ለ48% ዜጎቿ ክትባቱን አዳርሳለች። ሪቻርድ ሚሂጎ በዓለም የጤና ድርጅት በክትባት ለመከላከል የሚቻሉ በሽታዎች የአፍሪካ ቢሮ ስራ አስኪያጅ ናቸው። እነዚህ ሀገሮች ከ10%ንም ግብ አልፈው ሊያከናውኑ የቻሉት ባልተቆራረጠ መልኩ ክትባቱን ስላገኙ እንደሆነ ገልጸዋል። ብዙዎቹ ሀገሮች በኮቫክስ በኩል ከሚደርሳቸው ክትባት በተጨማሪ በራሳቸው ገንዘብ ክትባቱን ለመግዛት የቻሉ ናቸው ብለዋል።
Unfortunately, 70% of African countries have missed this important milestone.
እንዳለመታደል ሆኖ 70% የአፍሪካ አገሮች እጅግ ተጋላጭ የሆኑትን ዜጎቻቸውን ከበሽታው ለመጠበቅ በጣም አስፈላጊ የሆነውን ይህን ግብ ለማሳካት አልቻሉም። አፍሪካ ውስጥ የኮቪድ-19 ክትባት መርሃ ግብር ካላቸው 52 አገሮች ውስጥ በግማሹ እስካሁን የተከተበው ከህዝባቸው ከ2% ያነሰ ነው።
ለንጽጽር በበለጸጉት አገሮች 50% እና ከዚያም በላይ ክትባቱ ተዳርሷል። የዓለም የጤና ድርጅት እንደገለጸው ካለፈው ሰኔ ወር ወዲህ በየወሩ ለአፍሪካ ሀገሮች የሚገባው የኮቪድ ክትባት መጠን በ10 እጥፍ ጨምሯል። ይሁን እንጂ ከጠቅላላው የአህጉሪቱ 1.3 ቢሊዮን ህዝብ መካከል እስከዚህ የአውሮፓ 2021 መጨረሻ ማለትም ታህሳስ ወር ድረስ 40% እንዲከተብ የተያዘው ትልም እንዲሳካ አሁን እየተላከ ካለው መጠን ከእጥፍ በላይ መገኘት ይኖርበታል። የዓለም የጤና ድርጅቱ ባለስልጣን ኮቫክስ ክትባቶቹን ራሳቸው ለመግዛት የማይችሉትን ሀገሮች እየለየ እጅግ ተጋላጭ ለሆነው የህብረተሰባቸው ክፍል የሚበቃ ክትባት እንዲያገኙ በተራ ጥበቃው ቅድሚያ እንዲያገኙ ያደርጋል ብለዋል። ነገር ግን ባለጸጎቹ ሀገሮችም በገቡት ቃል መሰረት ክትባቶቹን ፈጥነው ማቅረብ እንዳለባቸው አሳስበዋል።
መርክ የተባለው የመድኃኒት አምራች ኩባንያ ለሙከራ የሰራው የኮቪድ-19 እንክብል መድኃኒት በቅርቡ ለኮሮና ቫይረስ ተጋልጠው ሆስፒታል የሚገቡ ወይም የሚሞቱ ህሙማንን ቁጥር በግማሽ ሊቀንስ እንደሚችል አስታውቋል። ድርጅቱ በቅርቡም በዩናይትድ ስቴትስ እና በመላው ዓለም የሚገኙ የጤና ባለስልጣናት መድኃኒቱ አገልግሎት ላይ እንዲውል እንዲፈቅዱ የሚጠይቅ መሆኑን ገልጿል። የኮቪድ-19ን ተጋላጭን ለማከምና ወረርሽኙን የመዋጋት ሂደት ወደፊት በማራመድ በኩል በአይነቱ የመጀመሪያው መሆኑም ተገልጧል። በድርጅቱ የወጣው ጥናት በሌሎች ባለሙያዎች ገና ያልታየ መሆኑን ተመልክቷል። ለምሽቱ የተመደበው የዜና ሰዓት አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 21 2014 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ ራዲዮ ቲቪ ነው እንግዲህ የሚባለው አዲስ መተናል ሁለተኛ ሳምንታችንን ይዘናል። ፕሮግራማችን የራዲዮ ነው፣ ነገር ግን ምስላችንን ከስቱዲዮ እያሳየናችሁ እንገኛለን። ይህንንም ዝግጅት በዌብሳይታችን ቪኦኤ አምሃሪክ ዶት ቪኦኤ ኒውስ ላይ መከታተል ትችላላችሁ። በአት ቪኦኤ አምሃሪክ የፌስቡክ ገጻችንም ስርጭታችን እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ለዕለቱ የያዝነውን አብይ ርዕስ እናሰማችሁ። በቤንሻንጉል ጉምዝ ካማሽ ዞን ሴዳል ወረዳ ታጣቂዎች ቢያንስ 2 ሰው መግደላቸውንና 145 ሰዎችን ማገታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በሴዳል ወረዳ መጋቢት 2013 ጀምሮ የመንግስት መስሪያ ቤቶች መዘጋታቸውንም ገልጿል። 5000 የሚሆኑ የወረዳው ነዋሪዎች መፈናቀላቸውም ታውቋል። መለስካቸው አማህ ነው ዝርዝሩን ያጠናቀረው።
ኮሚሽኑ ዛሬ ባሰራጨው መግለጫ በክልሉ በተለይም በመተከልና በካማሺ ዞን የዜጎችን ደህንነት ለማረጋገጥ በመንግስት የሚወሰዱ እርምጃዎች እንዲፋጠኑ በማሳሰብ ከመስከረም 14 ጀምሮ የአካባቢው ነዋሪዎች የጉሙዝ ታጣቂዎች ብለው የሚጠሯቸው ኃይሎች ወደ 145 የሚገመቱ የጉሙዝ ብሔር ተወላጆችን ማገታቸውን ምንጮችን በመጥቀስ ይናገራል። በዚህ በሴዳል ወረዳ የጉሙዝ ታጣቂዎች የፈጸሙት እገታ ሕፃናትን፣ ሴቶችንና አረጋውያንን የሚጨምር ሲሆን ዓላማችንን አልደገፋችሁም በሚል ምክንያት አፍሰው እንደወሰዷቸው፣ መርሻውና ኤክፈስ ተብለው በሚጠሩ አካባቢዎች እንዳገቷቸው ሸሽተው ያመለጡ ነዋሪዎችን ጠቅሶ ያብራራል። በዚህ ወቅት ቢያንስ 2 ሰዎች በታጣቂዎች እንደተገደሉና የታገዙትም ከባድ እንግልትና ስቃይ የደረሰባቸው መሆኑን መግለጫው ያስረዳል። መግለጫው አክሎም መስከረም 14 2014 ዓ.ም በደረሰው ጥቃት ምክንያት 5000 የሚሆኑ የሰዳል ወረዳ ነዋሪዎች ተፈናቅለው በወረዳው መስተዳድር ግቢ እንደተጠለሉ ይናገራል። ላለፉት 5 ቀናትም በአካባቢው የጸጥታ ኃይሎችና በታጣቂዎች መካከል ውጊያ በመካሄድ ላይ መሆኑና ከመስከረም 19 ጀምሮ የሰዳል ነዋሪዎችን ወደ ዳሌቲ ከተማ ለማሸሽ ጥረት እየተደረገ እንደሆነ ኮሚሽኑ ገልጿል። በአካባቢው የተሰማራው የጸጥታ ኃይል በቂ እንዳልሆነም መግለጫው የወረዳውን አመራሮችና የሸሹ ነዋሪዎችን በማኝነት ይጠቅሳል። ቪኦኤ በኮሚሽኑ የሰብአዊ መብቶች ክትትልና ምርመራ የሪጅን ዳይሬክተር አቶ ይበቃል ግዛውን በአጠቃላይ በክልል ውስጥ ስላለው የሰብአዊ መብቶች አያያዝ ጠይቋቸዋል።
ቤንሻንጉል ጉሙዝ ብሔር የክልሉ እንግዲህ በአጠቃላይ 3 ዞኖች ናቸው ያሉት። ከሶስቱ ዞኖች 2ቱ አሁን አስተማማኝ ሰላምም ሆነ ለዜጎች ሰብአዊ መብቶች ጥበቃ አመቺ የሚባል ነባራዊ ሁኔታ የሌለባቸው ናቸው። ስለዚህ አሁን የሚያወጣነው መግለጫ በተለይ ከማሽ ዞን የሚመለከት ነው።
በዚህ ክልልና በተለይ በዚህ መግለጫ በተመለከቱት ወረዳ በመተከልና በከማሽ ዞን የሰብአዊ መብቶች አያያዝ ችግር አሁን እንደገለጹት ከሆነ ምንጩ በእናንተ በኮሚሽኑ ትንተና ምንድን ነው?
አዎ እንግዲህ በጣም ረጅም ትንተና የሚያስፈልገው ነው የሚሆነው። የክልሉ የሰብአዊ መብቶች ጥሰት ሁኔታ በቀጥታ አካባቢው ካለው የጸጥታ ሁኔታ ጋር የሚቆራኝ ነው። ከጀርባው የራሱ የሆኑ ፖለቲካዊ ምክንያቶችም ይኖሩታል። ዞሮ ዞሮ ግን በሁለቱም ዞኖች በዋናነት ለጸጥታ አስጊ የሆነው እና የዜጎችን ደህንነት በቀጥታ አደጋ ላይ እየጣለ ያለው በክልሉ የጸጥታ ኃይሎች በመንግስት የጸጥታ አጠቃላይ በፌዴራል የመንግስት የጸጥታ ኃይሎችም መካከል እና በተለይ የጉሙዝ ታጣቂዎች ጋር የሚደረጉ ግጭቶች ናቸው። እነዚህ ግጭቶችን መንግስት በተደጋጋሚ ለማስቆም ጥረት ያደረገ ቢሆንም እስካሁን ይሄ ነው የሚባል መሬት ላይ ተጨባጭ ለውጥ ያመጣ የዜጎችን ህይወት ለማረጋጋት ከአደጋ ለመጠበቅ የሚችል ለውጥ የለም። ስለዚህ በዋናነት የመብት ጥሰቱ ከዚህ ታጣቂ ኃይል ጋር በሚደረገው ግጭት መካከል የመጣ ነው።
ዋናው ኮሚሽነር ዳንኤል በቀለ በሴዳር ወረዳ የታገቱና የተፈናቀሉ ዜጎች ሰብአዊ አያያዝ እንዲሻሻል አስፈላጊና አስቸኳይ እርምጃዎች እንዲወሰዱ ማሳሰባቸውንም መግለጫው አክሏል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ኢትዮጵያ በተባበሩት መንግስታት ድርጅት 7 ከፍተኛ ባለስልጣናትን ከሀገር እንዲወጡ መወሰኗን ዩናይትድ ስቴትስ አውግዛለች። የኢትዮጵያ መንግስት በአስቸኳይ ውሳኔውን እንዲቀይርም ጥሪ አቅርባለች። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ውሳኔው ኢትዮጵያ የድርጅቱ ኃላፊዎች በሀገር የውስጥ ጉዳዮች ጣልቃ ገብተዋል በማለት ማባረሯ እንዳስደነገጣቸው ገልጸዋል። ባለስልጣናቱ ስራቸውን መቀጠል በሚችሉባቸው መንገዶች ዙሪያ ከኢትዮጵያ ጋር እየተነጋገሩ መሆኑንም አስታውቀዋል። በዚህ ዙሪያ መሐመድ ዩሱፍ ያደረሰን ዘገባ አለ። ከዚህ ከዝግጅት ክፍላችን ከጠናከረው ዘገባ ጋር አጣምራ ስመኝሽ ቆየ እንደሚከተለው ታቀርበዋለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ መንግስትን ውሳኔ በመቃወም ትላንት መግለጫ አውጥተዋል። አንቶኒ ብሊንከን መግለጫውን ያወጡት የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት አባላት መካከል የህፃናት መርጃ ድርጅት ዩኒሴፍ ኃላፊ፣ የድርጅቱ የሰብአዊ ጉዳዮች የኢትዮጵያ ቢሮዎች ኃላፊዎችና አንድ የሰብአዊ መብቶች ጉዳዮች ማስተባበሪያ ቢሮ የቡድን ኃላፊን ጨምሮ 7 የድርጅቱ ሰራተኞች በ72 ሰዓት ውስጥ ከሀገር እንዲወጡ ያለበትን ውሳኔውን ካስታወቀ በኋላ ነው። አንቶኒ ብሊንከን ባወጡት መግለጫ ፕሬዚዳንት ባይደን በወሩ መጀመሪያ ከኢትዮጵያ የሰብአዊ መብት ሁኔታ ጋር በተያያዘ የኢኮኖሚ ማዕቀብ መጣል የሚያስችል ትዕዛዝ መፈረማቸውን አስታውሰው ለኢትዮጵያ ሕዝብ ሰብአዊ እርዳታ እንዳይደርስ በሚያደርጉ ላይ ይህን ትዕዛዝም ሆነ ሌሎች መንገዶችን ተግባራዊ ለማድረግ አናመነታም ሲሉ ተናግረዋል። ሌሎች የዓለም አቀፉ ማህበረሰብ አባላትም በኢትዮጵያ መንግስትና ሰብአዊ እርዳታ እንዳይደርስ በሚያደርጉ አካላት ላይ ተመሳሳይ ግፊት እንዲያደርጉም ጥሪ አቅርበዋል። ብሊንከን በመግለጫቸው የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮዎች ኃላፊ የሆኑት ማርቲን ግሪፊትስ ኢትዮጵያ በሰው ሰራሽ ረሃብ እየተጠቃች ነው ማለታቸውን ተከትሎ ውሳኔው መተላለፉን ተናግረዋል። ውሳኔው የዓለም አቀፉ ህብረተሰብ የሲቪሊያኖችን ደህንነት ለመጠበቅ የሚያደርገውን ጥረትና በአሳሳቢ ሁኔታ ውስጥ ለሚገኙ በሚሊዮኖች የሚቆጠሩ ሰዎች ህይወት አድን እርዳታ ለመስጠት የሚደረገውን ጥረት አደናቃፊ ነው ብለዋል። የኢትዮጵያ መንግስት የወሰደውን 7 ባለስልጣናት ከሀገር የማስወጣት እርምጃ አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንት ባወጡት መግለጫ የመንግስታቱ ድርጅት እንቅስቃሴዎች ሁሉ በሰብአዊነት ባለመወገን በገለልተኛነትና በነጻነት አስኳል መርሆች የሚመሩ ናቸው ብለዋል። ጉቴሬሽ አክለው የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ ምግብን፣ መድኃኒት፣ ውሃ፣ የንጽህና መጠበቂያ አቅርቦቶችን ጨምሮ ህይወት አድን እርዳታ እጅግ ለሚያስፈልጋቸው ሰዎች እያደረሰ መሆኑን ጠቁመው ኢትዮጵያ ውስጥ ያሉት የድርጅታቸው ሰራተኞች ይህንን እያከናወኑ ስለመሆናቸው ሙሉ መተማመን እንዳላቸው ገልጸዋል። የኢትዮጵያ መንግስት ከሀገር እንዲወጡ የወሰነባቸው የእርዳታ ሰራተኞች በሀገር ውስጥ ጉዳይ ጣልቃ መግባታቸውን ያስታወቀ ሲሆን ከሀገር ለመውጣት የ72 ሰዓታት ጊዜ ሰጥቷቸዋል። ጉዳዩን አስመልክቶ የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባሰራጩት መግለጫ የኢትዮጵያ መንግስት 7 ከፍተኛ የተባበሩት መንግስታት ባለስልጣናት ለማባረር የወሰነውን እርምጃ አውግዘዋል። ውሳኔው መንግስት ላለፉት 11 ወራት የሰብአዊ እርዳታ እንዳይደርስ በማድረግ ዓለም አቀፉን የሰብአዊ እርዳታና መብቶችን ህግጋት ሲጥስ መቆየቱን የሚያሳይ ነው ብለዋል። መግለጫው የኢትዮጵያ መንግስት ረሃብን እንደ ጦር መሳሪያ እየተጠቀመበት ነው ሲል ከሶ ዓለም አቀፉ ማህበረሰብ ሰብአዊ ቀውሱን ለማስቆም አስቸኳይ እርምጃ እንዲወስድ ጠይቀዋል። የሰብአዊ መብት ተሟጋቾችና የእርዳታ ድርጅቶች በኢትዮጵያ የትግራይ ክልል ላለፉት 11 ወራት ሲካሄድ በቆየው ግጭት የደረሰውን እንግልት፣ የወሲብ ጥቃት፣ ዝርፊያና ሰብአዊ እርዳታ ሰጪ መኪናዎች እንዳይንቀሳቀሱ በማገድ ሲፈጸሙ የቆዩ የመብት ጥሰቶችን ሲመዘግቡ መቆየታቸውን ያስታወቁ ሲሆን ያሳለፍነው ሰኔ የአፍሪካ ህብረት በኢትዮጵያ እየተፈጸመ ያለውን የመብት ጥሰት የሚመረምር አጣሪ ኮሚቴ ማቋቋሙን ገልጾ ነበር። በኢትዮጵያ ትግራይ ክልል ግጭት ከተነሳ አንስቶ የዩናይትድ ስቴትስ መንግስት ለግጭቱ ኃላፊነት አለባቸው ባላቸውና ምግብና መድኃኒት ለሚያስፈልጋቸው እርዳታ እንዳይደርስ አግደዋል ባላቸው ግለሰቦች ላይ ማዕቀብ እንደሚጥል አስታውቋል። የኢትዮጵያ መንግስት እርዳታ እንዲደርስ አለማገዱን በተደጋጋሚ ቢያስታውቅም የእርዳታ ድርጅቶች ግን መንግስት የበለጠ ጥረት ማድረግ እንዳለበት ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች ወደ ተከታዩና ከዚሁ ጋራ ወደሚያያዘው ውይይት ወይም ደግሞ ትንታኔ ነው የምናልፈው። ኢትዮጵያ የተባበሩት መንግስታት ድርጅት ባለስልጣናት ሀገሪቱን ለቀው እንዲወጡ መወሰኗን ተከትሎ የእርምጃው ህጋዊነትና ሊያስከትል የሚችለውን ውጤት በተመለከተ ጥያቄዎች እየተነሱ ነው። ከዚሁ ጋር በተያያዘ ሙያዊ ምልከታቸውን እንዲሰጡን የዓለም አቀፍ ህግና ፖለቲካ ጉዳዮች ተንታኙን ዶክተር አደም ካሴን ጠይቀናል። ዶክተር አደም በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ናቸው። ሀብታሙ ስዩም ነው ያነጋገራቸው። የኢትዮጵያ ውሳኔ በዓለም አቀፍ ልማድ አይን ምን ያህል የተለመደ ነው? የህግ ድጋፍ ያለው እርምጃስ ነው ወይ የሚለው የቀደመው ጥያቄ ተነስቶላቸው ለዛ ከሚሰጡት ምላሽ ይጀምራል።
እንግዲህ የተለመደ ነው ማለት ባይቻልም የመጀመሪያው ጊዜ አይደለም። በተለይ በተባበሩት መንግስታት ድርጅት የሚሰሩ ሰዎች አንዳንድ ቦታ ላይ በጣም ከፍተኛ የሚባሉ ባለስልጣናትም ተከልክለው ያውቃሉ። ከዛ አንጻር አዲስ አይደለም፣ ግን በጣም በተደጋጋሚ የምንሰማው ነገር አይደለም። ከህግ አንጻር እንግዲህ በሀገራት የሚላኩ ዲፕሎማቶችን በተመለከተ ግልጽ የሆነ ህግ አለ። በ1961 የወጣው የቪየና ኮንቬንሽን ኦን ዲፕሎማቲክ ኢሚኒቲ የሚባለው ስምምነት ላይ ሀገራት ሌሎች ሀገራትን ዲፕሎማቶች ያለምንም ቅድመ ሁኔታ እንዲወጡ የመጠየቅ ፐርሰናል እርግራታ ብሎ የማወጅ መብት አላቸው። ያለምንም ቅድመ ሁኔታ፣ ያለምንም ምክንያት ማለት ነው። የተባበሩት መንግስታትን በሚመለከት ግን እንደዚህ አይነት ግልጽ የሆነ ህግ የለም። ከዛ አንጻር እንግዲህ ምናልባትም ለህዝብ የማይታወቅ በደንብ የማይታወቅ ነገር ግን ሀገራት ከተባበሩት መንግስታትን እንዲመጣ ሲወሰኑ ከሀገሩ ጋር የሚስማሙት የሆስት ካንትሪ አግሪመንት ይባላል። እዛ ላይ ዝርዝሩ ከሌለ በስተቀር በአጠቃላይ እንደ ሀገር አንድ ሀገር ሀገሯ ውስጥ የሚንቀሳቀሱ ሰዎችን ማን ናቸው፣ ምንድን ናቸው የሚለውን የመወሰን ሶቨሬኒቲ አላት። ከዛ አንጻር ህጋዊነቱ ብዙም የሚያጨቃጭቅ ነው ብዬ አላስብም። ምናልባት በተለይ ልክ የኢትዮጵያ መንግስት እንደሚለው እነዚህ ሰዎች ህግ ጥሰዋል ወይንም ደግሞ ከኃላፊነታቸው ውጭ ሌላ ነገር ሲሰሩ አሉ የሚለው ነገር መረጃ ካለው እንግዲህ ይሄ ከፍተኛ ጥያቄ ነው። መረጃ ካለው ግን ከህግ አንጻር ጥያቄ የሚያነሳ አይደለም። እንደው ምናልባት ከህግ አንጻር ጥያቄ ሊያነሳ የሚችለው የተባሉት ነገሮች ምንም አይነት መረጃ በሌለበት እንደ ፖለቲካዊ እርምጃ ከሆነ ነው ብዬ ነው የማስበው።
እንግዲህ ውሳኔውን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ መደናገጣቸውን አስታውቀዋል። የዩናይትድ ስቴትስ መንግስት ደግሞ በጥብቅ እንደሚያወግዘውና የቅጣት ምላሽ ሊከተል እንደሚችልም ጠቁሟል። የኢትዮጵያ የአሁን እርምጃ ከዓለም አቀፉ ማህበረሰብ ጋር ባላት ግንኙነት ላይ ምን አይነት ውጤት ሊያስከትል ይችላል?
እንግዲህ እንደምታውቀው የኢትዮጵያ መንግስት በተለይ ትግራይና አካባቢው ላይ ጦርነቱ ከተከሰተ ጀምሮ በተለይ ከምዕራብያኑ ጋር እናም ከተባበሩት መንግስታትም ጋር ከፍተኛ የሆነ ልዩነቶች፣ መሰረታዊ ልዩነቶች ሲያስተናግዱ የነበሩ የተለያዩ ክሶችም የነበሩ እንዲሁም በአሜሪካ በኩልም ሳንክሽኖችን ለመጣልም እርምጃዎች እየወሰዱበት ነገር አለ። በሁለቱ መካከል ያለው ግንኙነት የሻከረ እና ችግር ውስጥ የነበረ ነው። ከዛ አንጻር እንግዲህ አሁን ይህን እርምጃ መውሰዳቸው እንደ መንግስት ያለውን ግንኙነት የበለጠ ሊያሻክር የሚችል በተለይ ደግሞ ከፍተኛ ፍርሃቱ ምንድን ነው? አሁን እነዚህ ሰዎችን በቴክኒካዊ አቋም የመተካት ያለ መተካት ሳይሆን ይሄ ውሳኔ በሌሎች የተባበሩት መንግስታት ሰራተኞች ላይ ምን አይነት ተጽዕኖ ሊኖረው ይችላል፣ የሚያስቡትን ትክክል ነው ብለው የሚያስቡትን ነገር እንዳይናገሩ ሊከለክል ይችላል የሚል ፍርሃት አለ። ከዛም ባለፈ ደግሞ በአጠቃላይ የተባበሩት መንግስታት ከሌሎች ሀገራት ጋር ያለውን ሪሌሽንሽፕ አፌክት ሊያደርግ የሚችል አዲስ ፕሬሲደንት ሊያመጣ ስለሚችል ጠንካራ ምላሹ የሚገርም ነው ብዬ አላስብም።
በሰሜኑ የሀገሪቱ ክፍል ከ400,000 ሰው በላይ በረሃብ ቋፍ ላይ እንዳለም እየተገለጸ ነው። የአሁኑ የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት ፍጥጫ በእነዚህ ሰዎች መጻኢ ህይወት ላይስ ምን አይነት ውጤት ይኖረዋል? ምን አይነት ጫና ሊያሳድር ይችላል ብለው ያስባሉ?
ምናልባት በረጅሙ እንግዲህ የምናየው ይሆናል። በአጭር ጊዜ ግን ካየ ነው ነገሩ ትኩረቱ የተፈናቀሉትን ችግር ያለባቸውን ሰዎች መፍትሄ ከማግኘት ይልቅ የዚህንን ጉዳይ ፖለቲካዊ መፍትሄ ለማግኘት ወደሚመጣ ትኩረትን እና አቴንሽንን የሚስብ ይሆናል እና በቅርብ ባጭሩ ካየነው በጣም ከፍተኛ የሆነ ችግር ሊያስከስት የሚችል ነው። ሰብአዊ ሁኔታ ቀውሱ ሊባባስበት የሚችል ታወቀው በዛ አካባቢ ያሉ ሰዎች በቂ እርዳታ እያገኙ አልነበረም። ያንን ያለው ሁኔታ በአጭር ጊዜ ካየነው ሊያባብስ የሚችል ነው የሚሆነው። ረዘም አድርገን ካየነው እንግዲህ ይሄ ነገር እንደ አጋጣሚ ሆኖ በደንብ ተነጋግረው ግልጽ የሆነ መፍትሄዎችን አበጅተው መስመር የሚይዝበት አጋጣሚ ከፈጠረ ምናልባት ጥሩ ይሆናል። ግን ያ በረጅሙ ሊሆን የሚችል ነው። በአጠቃላይም ደግሞ ወደዛም ላያመራ ይችላል። ፍጥጫው እንዳውም ከሮ የተለያዩ ኢኮኖሚያዊና ሌሎች ማዕቀቦች የሚጣሉ ከሆነ ነገሮች የበለጠ ሊያባብሱት ይችላሉ።
ኢትዮጵያ መንግስት የረድኤት ተቋማትን በጣልቃ ገብነት ይወነጅላል። ድርጅቶቹ ደግሞ በአንድም ሆነ በሌላ የኢትዮጵያ መንግስት ስራችንን እንዳንሰራ ደንቃራ እየደቀነ ነው የሚል ክስም ያቀርባሉ። የሁለቱ አካላት ፍጥጫ እንዴት መርገብ ይችላል? ወደ ተሻለ ግንኙነት ለመምጣት ማድረግ አለባቸው የሚባሉ የመፍትሄ እንቅስቃሴዎች ወይም መንገዶች አሉ ወይ?
ዋው ከባድ ነው። ምክንያቱም አሁን በተለይ ሁኔታውን ከባድ የሚያደርገው ምንድን ነው? እንደተባበሩት መንግስታት ብዙ ኤጀንሲዎች ነው ያሉት። አንደኛው ሰብአዊ ቀውስን የሚመለከት አለ፣ ሌላ ደግሞ የፖለቲካ ጉዳዮችን የሚመለከት አለ፣ ሌላ ደግሞ የጤና የትምህርት ቤት ሁሉንም የሚነካ የልጆቹንም ህፃናትን የሚመለከት ሰፊ የሆነ ብዙ ኤጀንሲዎች ያሉት ነው እና ከዛ አንጻር አንዱ የሚያደርገው የሚሰራው የሌላውን ስራ የሚያደናቅፍ በተለይ ደግሞ የኢትዮጵያ መንግስት በፖለቲካው በኩል ያለው ችግር በድርድር እንዲፈታ እና ሌላ ጫና መምጣቱ በሰብአዊ መብቶችን በሌሎች ጉዳይ ያለውንም አብሮ የሚያበላሸው ነገር ነው ያለው። ይህንን እንግዲህ ለመፍታት በዋናው እና ሌላ አማራጭ የሌለው ነገር ምንድን ነው? መነጋገር እና ግልጽ የሆነ አላማው ይሄ ነገር የሁለቱ ያለበት ሁኔታ አላማው ምንድን ነው? የሁለቱ ግንኙነት በምን መልኩ ነው? እንደ ኢትዮጵያም ደግሞ እንደ ሀገር እንደ መንግስት በደንብ ግልጽ አድርገው ያለውን ነገር ጥረት እያደረጉበት ያለውን ነገር በተለይ የሰብአዊ ቁሳቁሶች እንዲደርሱ ለማድረግ እየተደረጉ ያሉትን ጥረቶች በደንብ ግልጽ በሆነ በኩል የማቅረብ ስርዓት ያስፈልገዋል። ይሄ ካልሆነ እንግዲህ በዋነኛነት የሚጎዳው እርዳታ የሚፈልገው ሰው ነው። ከዛ ባለፈ ደግሞ ኢትዮጵያም እንደ ሀገር ደግሞ በዓለም አቀፍ ያላት ቦታ የበለጠ እየሻከረ እንደሚሄድ እና ያም ደግሞ እንግዲህ ቀጥታም በሆነም ቀጥታም ባልሆነም የሀገሪቱን የኢንቨስትመንት የኢኮኖሚ ሌሎች ላይ ጉዳት ሊያመጣ ይችላል እና በአጠቃላይ ሌላ አማራጭ አይኖረውም። ቁጭ ብሎ ተገናኝቶ ተቀምጦ አንደኛ የግንኙነቱ ዓላማ ምንድን ነው? ይህን ጉዳይ በተለይ ግጭቱ ጋር በተገናኘ ያንን ለማሳካት ምን መደረግ አለበት? የሁለቱ እያንዳንዱ አካል ኃላፊነት ምንድን ነው የሚለውም ተቀምጠው መስማማት ይኖርባቸዋል።
ዶክተር አደም ካሴ አበበ ለነበረን አጭር ቆይታ ለሰጡን ትንታኔ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታም።
ወደ ተከታዩና የመጀመሪያው ክፍል የመጨረሻ ዘገባ ነው የምናልፈው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ትላንት በሰጠው መግለጫ ዓለም አቀፉ ማህበረሰብ በኢትዮጵያ አዲሱ መንግስት ከመመስረቱ በፊት በአዲስ አበባ ውስጥ የሚሰባሰቡ ሀገሮች መሪዎች አዲሱ መንግስት እየደረሱ ናቸው ለሚባሉ የመብቶች ጥሰቶች አይኖቹን እንዲከፍት ቡድኑ እንዲያነሳ ግፊት እንዲያደርጉ ለመጠየቅ መሆኑን አስታውቋል። ይህንን ተከትሎ ኤደን ገረመው የተቋሙን የአፍሪካ ቀንድ ጉዳዮች ዳይሬክተር ላቲሻ ቤደርን አነጋግራ ተከታዩን አጠር ያለ ዘገባ አሰናድታለች።
በመጪው ሰኞ ለሚደረገው አዲሱ የኢትዮጵያ መንግስት ምስረታ ወቅት የሚታደሙ የአፍሪካ መሪዎች አዲሱ መንግስት የመብት ጥሰቶችን እንዲያርም እንዲሁም ወደ ትግራይ ክልል የእርዳታ አቅርቦት እንዳይገባ ማገዱን እንዲያስቆሙ ግፊት እንዲያደርጉ ሂዩማን ራይትስ ዋች ጥሪ ያደረገ ሲሆን የተቋሙ የአፍሪካ ቀንድ ዳይሬክተር ለቲሻ ቤደር በአሁን ሰዓት ግጭቱ ወደ አማራና አፋር ክልል መስፋፋቱን ተከትሎ በትግራይ እንደነበረ ሁሉ ወቅታዊ የሆነ መረጃ መሰብሰብ ከባድ ሆኗል ያሉ ሲሆን ነገር ግን በትግራይ ክልል እየደረሰ ነው ስላሉት የመብት ጥሰት እንዲህ ያስረዳሉ።
In terms of what we know, I mean, of course, in terms of the humanitarian situation on the ground in Tigray,
እኛ የምናውቀውን ካነሳን በትግራይ ባለፉት 3 ወራት የርዳታ አቅርቦት ከበባና እገዳ እየተደረገ ነው። ይሄ ማለት ከ3 ወራት በፊት በከፍተኛ ሁኔታ ምግብ የሚሹ ሰዎች መሰረታዊ ፍላጎታቸው ሳይሟላ ችግሩ አድጓል ማለት ነው። ለፈ 24 ሰዓትም ይህን የምግብ እጥረት ለመዋጋት የቆሙ ቁልፍ የረድኤት ተቋማት ኃላፊዎችና በሕፃናት ላይ ያለውን የምግብ እጥረት የሚያዩት የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍን ጨምሮ ከኢትዮጵያ መባረራቸው ተገልጿል። ስለዚህ ስለ ትግራይ የምናውቀውም ሆነ ሁሉም ነገር የጨለመ ነው። ነገር ግን አሁንም ቢሆን ሪፖርቶችን እየተቀበልን ነው።
የሂዩማን ራይትስ ዋች አፍሪካ ቀንድ ዳይሬክተር ለቲሻ በደር በተመሳሳይ በአዲስ አበባ የትግራይ ተወላጆች ትግርኛ በመናገራቸውና በብሔራቸው እየተመረጡ እየታሰሩ ነው ያሉ ሲሆን ይሄ ክስተት ባለፈው ሐምሌ ላይና እንዲሁም በቅርብ ቀናት መታየቱን ገልጸው ከሁሉ በላይ የሚያሳስበው የሚታሰሩ ሰዎች የት እንደገቡ በቤተሰቦቻቸው አለመታወቁ መሆኑን ገልጸው መንግስት ቢያንስ እስረኞች የት እንዳሉ ለቤተሰቦች ሊያስታውቅ ይገባል ሲሉ ጥሪ አቅርበዋል። በሌላ በኩል የትግራይና የኢትዮጵያ መንግስት ሂዩማን ራይትስ ዋች በኩል የሚወጡ ሪፖርቶችን አለመቀበላቸውን አንስተውም እንዲህ ብለዋል።
I mean, we have continued to see both denial, especially on the side of the Eritrean government.
የችግሩን መጠን ማቃለልና እንዲሁም ክሶቹን አለመቀበል አይተናል። በተለይም በኤርትራ መንግስት በኩል መገናኛ ብዙሃንና እኛን መሰል ተቋማት እንዲሁም በገጠር ያሉ ሰዎችና ማህበረሰቦችም ጭምር በሙሉ ስለ ጉዳዩ ሪፖርት አድርገዋል። እኛም በገለልተኛ ተቋማት ምርመራ እንዲደረግና መረጃዎች እንዲያዙ ጥሪ ማድረጋችንን ቀጥለናል። ለዚህም ነው ቦታው ለዓለም አቀፍ ምርመራ ክፍት መሆን አለበት የምንለው።
ሂዩማን ራይትስ ዋች በአማራና በአፋር ክልል በህወሓት ኃይሎች ለሚደርሱ ጥቃቶች ተገቢውንና ተመሳሳይ ትኩረት እየሰጠ አይደለም፣ ወገንተኝነት ይታይበታል በሚል ትችት ይቀርብበታል። ይህን በተመለከተስ ምን ይላሉ በሚል ለቀረበላቸው ጥያቄ ይህን መልሰዋል።
Yeah, I mean, you know, I understand the frustrations with communities across the country in this.
በሀገሪቱ ዙሪያ ባሉ ማህበረሰቦች ዘንድ ያለውን በእኛ ማህበረሰብ ላይ የሚደርሱ በደሎች ሲሆኑ በበቂ ደረጃ ሪፖርት አልተደረገባቸውም የሚለውን ብስጭት እረዳለሁ። እነዚህ ሰዎች የትግራይን ሪፖርት ለማቅረብ የወሰደውን ጊዜ ቀረብ ብለው ቢያዩ ይህን መሰል ሪፖርት ለማውጣት የወሰደብንን ጊዜ ይረዱታል። ሪፖርቶቹ ጉዳዮቹ ከተፈጸሙ ከወራት በኋላ ነው የወጡት። በአማራና በአፋር ክልል የተፈጸሙትን በደሎች ለማጥናትም የምናደርገው ጥረት ጊዜ የሚወስድ ነገር ነው።
እርዳታን በተመለከተ ሰብአዊ ድጋፍ በበቂ ሁኔታ አለመድረሱን የሚናገሩት ለቲሻ ጦርነቱን መንግስት በአንድ ወገን ሲያቆም ህወሓትስ ማቆም አልነበረበትም ወይ? ከዚያ አንጻር ጦርነቱን ወደ አፋር ክልል መግፋቱ በራሱ ሚና አልነበረም ወይ በሚል ለቀረበላቸው ጥያቄም የእርዳታ አቅርቦቶችን ለማዳረስ የግድ ጦርነት መቆም ሳይሆን ያለበት በጦርነቱ የሚሳተፉ አካላት በሙሉ የሰላማዊ ዜጎችን ደህንነት እንዲያስጠብቁና ሰብአዊ ድጋፎች ለህዝብ እንዲደርሱ እንዲያደርጉ እንዲሁም ለእርዳታ የሚንቀሳቀሱ ተቋማትን ደህንነት እንዲጠብቁ ነው ሲሉ አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን ከምሽቱ 3:32:43 ይላል። ወደ ሁለተኛው አጋማሽ ከመሻገራችን በፊት እንደው ለሙዚቃ አፍታ እናደርጋለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቱን በማቀናበር ብርሃን ኃይሉ፣ በመስተንግዶ ጽዮን ግርማ አብሬያችኋለሁ። የሁለተኛውን አጋማሽ ይዘን ከመመለሳችን በፊት እዮ መኮንን ነገን ላዩ ይለናል። ትንሽ በሙዚቃ እረፍት እናድርግ። ኢዮብ መኮንን ነገን ላየው ሲል ያዜመው ነው። እንግዲህ አድማጮች፣ ኢዮብ መኮንን አሁን በህይወት የለም፣ ስራዎቹ ግን አብረው ሁሌም ከሁላችን ጋር አሉ። ወደ ተከታዩ መሰናዶ ነው የምናልፈው። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር አሁን በኢትዮጵያ በደቡብና በምስራቅ ኢትዮጵያ ምርጫ እየተደረገ ነው። እሱን የተመለከተ ዘገባዎች የምናስተናግድበት ክፍለ ጊዜ ነው። በቅድሚያ ወደ ደቡብ ምዕራብ ኢትዮጵያ ነው የምንሄደው። በደቡብ ክልል የተደረገው የደቡብ ምዕራብ ኢትዮጵያ ህዝቦች ህዝበ ውሳኔ ስኬታማ እንደነበር የኢትዮጵያ ብሔራዊ ምርጫ ቦርድ የውሳኔ ህዝብ ማስተባበሪያ ቢሮ ገለጠ። የካፋ ዞን የሰላምና ጸጥታ መምሪያ በምርጫው በሰላም መጠናቀቁንም አስታውቋል። በዛ የሚገኘው ዘጋቢያችን ዮናታን ዘብዲዮስ አጠር ያለ ዘገባ አሰናድቷል።
የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብ ተጠናቆ የመራጮች ድምፅ ተቆጥሮ ጊዜያዊ ውጤት ተለጥፏል። መራጮችም ጊዜያዊ ውጤቱን ተዘዋውረው ሲመለከቱ አስተያየታቸውን ጠይቀናል።
ስሜ ታምራት ገብሬ ይባላል። እንደምታይን በዚህ በቦታው ድንኳን ባለበት ቦታ ምርጫውን ለማየት ነው የመጣሁት። በጣም ደስ ብሎናል። መቼም እኛ ለብዙ ዓመታት ተጨቁነንና ተበድለን በከፋ ዞን በወንጋው ከተማ ውስጥ ያለው 1500 ኪሎ ሜትር ሄድን ጉዳያችን ልንፈጽም የምንሄድነን።
ሚመት አገል ሚካኤል ይባላል። ምርጫ በጣም ደስ የሚል ሁኔታ ላይ ነው ያለቀ። ደስ ይላል። እግዚአብሔር ይመስገን። እግዚአብሔር መጨረሻውን ያሳምር።
ስሜ አለማየሁ ወልደ ማርያም ይባላል። እዚህ አካባቢ ምርጫ ጣቢያ ቦንጋ ነው ያለሁኝ። ምርጫውን ለማየት ነው የመጣውን ምርጫ ውጤት ለማየት በጣም ደስ ብሎኛል። ምርጫ ውጤቱ በጣም ደስ የሚል ነው። ምርጫውም ትላንትና ያለ ቅስቀሳ ነው ህዝቡ የወጣው። በጣም ያማረ ነበረ። እንከንም አልነበረውም፣ ችግር አልነበረውም።
በኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብ ማስተባበሪያ ቢሮ ኃላፊ አቶ ሙሉጌታ ነጋሳ እንደተናገሩት ቀደም ተብሎ ጠንካራ ዝግጅት ተደርጎ ስለነበረና የባለድርሻ አካላት ይገዛ ከፍተኛ በመሆኑ በምርጫው ሂደት ያጋጠማቸው ችግር የለም። እስከ ጠዋቱ 5 ሰዓት ድረስም ደረሰን ባሉት መረጃ መሰረት ለምርጫው ከተመዘገበው 1.4 ሚሊዮን መራጮች ውስጥ 95% ድምፅ ሰጥቷል ብሏል። ስድስተኛው አገራዊና ክልላዊ መደበኛ ምርጫ በጸጥታ ምክንያት ሳይካሄድበት የቆየው በአካባቢ የሚገኘው የጉራ ፈርዳ ወረዳን ጨምሮ ምርጫው በስኬት ማለቁን ገልጿል።
በሰላማዊ መንገድ በተለይ ህዝበ ውሳኔ በሚካሄድባቸው ምርጫ ክልልና ዞኖች በሁሉ ምርጫ ጣቢያዎች ማለት ይቻላል በሰላማዊ መንገድ ተጠናቆ ቆጠራ ወዳውኑ ተጀምሮ ማታውኑ የተጠናቀቀበት ሁኔታ ነው የነበረው። ከዛ ዛሬ ጠዋት በሁሉ ምርጫ ጣቢያዎች ውጤት የማሳወቅ ለህዝቡ የመለጠፍ ስራዎች ተከናውነዋል። ይህንን እየተከታተል ነው የነበረው። በአሁኑ ሰዓት እንደምታዩት ደግሞ ከየምርጫ ክልሎቹ ውጤቶቹ ተሰባስበው ድምጽ መስጫ ሳጥኖቹ ከነ ውጤቶቹ ተሰባስበው ማስተባበሪያ ጽህፈት ቤት እየመጣ ነው ያለው። ቀጣይ እንግዲህ ሁሉም ተሰባስበው ካለቁልን በኋላ የማዳመር አጠቃላይ የማዳመር የ1618ቱን ምርጫ ጣቢያዎች ውጤት አንድ ላይ የማዳመርና ለህዝቡ ውጤቱን የማሳወቅ ከዛ ለቦርዱ ደግሞ ለኢትዮጵያ ብሔራዊ ምርጫ ቦርድ ሪፖርት የማድረግ ስራዎች የምንሰራበት ሁኔታ ላይ ያለ ነው።
የከፋ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሀብታሙ አለማየሁ ውሳኔ ህዝቡ ያለ ጸጥታ ችግር መጠናቀቁን ለአሜሪካ ድምጽ ገልጿል።
መራጩ ህዝብ በሰላማዊ ወደ ምርጫ ጣቢያ እንዲመጣ ከመጣ በኋላ ደግሞ ሌሎች ሁኔታዎች በአካባቢውና በቀዩ እንዳይነሳ ተገቢ ስራዎች ተሰርተዋል። በዚህም የህብረተሰቡ ተሳትፎም ጉልህ ነበረ። ሰላማዊ ሂደቱ እንዲኖር በተለይ የወጣቶቹ ሚና እነዚህን ሂደቶች በመደገፍ ሰላማዊ በሆነ መንገድ እንዲፈጸም የምርጫ እንቅስቃሴዎች ላይ ከፍተኛ ሚና በመጫወት ሰላማዊ በሆነ መንገድ የህዝበ ውሳኔ ድምፅ አሰጣጥ ሂደቱ ትላንት ተጠናቋል። የቆጠራ ሂደቱም የድምፅ አሰጣጥ ሁኔታውም እስካሁን ባለው ሁኔታ ሰላማዊ በሆነ መንገድ ነው እየተፈጸመ ያለው።
የደቡብ ምዕራብ ኢትዮጵያ ህዝቦችን ውሳኔ ህዝብ ጨምሮ መስከረም 20/2014 ዓ.ም ምርጫው በተካሄደባቸው ክልሎች የተረጋገጠ የምርጫ ውጤት በምርጫ ቦርድ እስኪገለጥ ድረስ መራጮች በትዕግስት እንዲጠባበቁ ምርጫ ቦርድ አሳስቧል። ከሌሎች ምንጮች የሚገለጡ ማንኛውም ውጤትና የውጤት ትንቢያዎችን ከመቀበልና ሌላ ወገን ከማጋራት መራጮች እንዲቆጠቡ ያሳሰበው ምርጫ ቦርድ ውጤቱን መቼ እንደሚገልጥ አላሳወቅም። በክልል ለመደራጀት ይፈልጋለሁ የሚለው ድምፅ የሚያሸንፍ ከሆነ ኢትዮጵያ በህዝብ ምርጫ የተከለለ ሁለተኛ ክልል ይኖራታል። የአገሪቱን የክልል መንግስታትን ቁጥር 11 ያደርሳል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ከፋ ዞን ቦንጋ።
የምርጫ ዘገባ ሳንወጣ ወደ ሶማሌና ሐረሪ ክልል ነው የምንወስዳችሁ። እንደዚሁም የሶማሌና የሐረሪ ክልል ምርጫ በሰላም መጠናቀቁን ክልሎቹና ብሔራዊ ምርጫ ቦርድ አስታውቋል። የሁለቱም ክልሎች ፖሊስ ኮሚሽነሮች ዛሬ ለጋዜጠኞች መግለጫ ሰጥተዋል። አዲስ ቸኮል ዝርዝሩን ያሰማናል።
በሶማሌ ክልል የተካሄደው ምርጫ በሰላም መጠናቀቁን የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ አሊ ሐሰን ለአሜሪካ ድምጽ አስታውቀዋል።
ያው ምርጫ ትናንትና በአጠቃላይ 4057 ምርጫ ጣቢያዎች እና 3 የምርጫ ክልል ጣቢያዎች ያው ድምጽ ተሰጥቷል። ሰላማዊና ዲሞክራሲያዊ በሆነ መንገድ ተጠናቋል። ምንም ኢንከም የተፈጠረ የለም።
በሶማሌ ክልል የተካሄደው ምርጫ ክልሉ አስቀድሞ ነጻና ለሌሎች ክልሎችም አርአያ ሊሆን በሚችል መልኩ ለማካሄድ መዘጋጀቱን አስቀድሞ ገልጾ የነበረ ቢሆንም 3 ተፎካካሪ ፓርቲዎች ግን ምርጫው ሊካሄድ 2 ሳምንታት ሲቀሩት ራሳቸውን ከምርጫ ማግለላቸው ይታወሳል። በምርጫው ከብልጽግናና የግል ተወዳዳሪዎች ባሻገር ቀድሞ በተካሄዱ 5ቱም ብሔራዊ ምርጫዎች የተሳተፈው የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ተሳታፊ ነበር። የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ሊቀመንበር የሆኑት አቶ ሂርሲዶ ለአሜሪካ ድምጽ በሰጡት ቃል ከቀደሙት 5 ብሔራዊ ምርጫዎች አንጻር የዘንድሮ ምርጫ የተወሰኑ ችግሮች ቢኖሩበትም የተሻለ ነጻነት ነበረው ብለዋል። በብሔራዊ ምርጫ ቦርድ የሶማሌ ክልል ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ነጻነት በቀለም በሶማሌ ክልል ከሚገኙ 4000 ገደማ የምርጫ ጣቢያዎች መካከል በአንዱ የምርጫ ሂደት ከመጓተቱ በስተቀር ምርጫው በሰላም መጠናቀቁን ለአሜሪካ ድምጽ አስታውቀዋል።
እንደ ክልሉ ስፋት ቀደም ብለን ተዘጋጅተንበት እያንዳንዱን የድምጽ መስጫ ቁሳቁስ በቦታው በጊዜ አድርሰናል። ከዛም በትናንትናው ዕለት ድምጽ ተሰጥቶ ተጠናቋል። በሞያሌ ላይ አንድ ቦታ በስተቀር እሱም ዘግይቶ ነበር የተፈጠረው። ዘግይቶ ጀምሮ ስራውን ጨርሷል።
በሐረሪ ክልል ምርጫው በሰላም መጠናቀቁን ትላንት ምሽት ላይ መግለጫ የሰጡት የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ነስሪ ዘካሪ አስታውቀዋል። በትላንትናው ዕለት በከተማዋ አራተኛ በሚባል አካባቢ የሚገኝ ኤዲዲስ የተባለ ምርጫ ጣቢያ የምርጫ ሳጥኑ አስቀድሞ ተከፍቷል በመባሉ ምርጫ ዘግይቶ ነበር። ሳጥኑ ቢከፈትም የምርጫ ወረቀቶች ማሸጊያ ለመፈታቱ በታዛቢዎች ከተረጋገጠ በኋላ ምርጫው እንዲቀጥል መደረጉን ከክልሉ ብሔራዊ ምርጫ ቦርድ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታቸው ቦጋለ ያገኘነው መረጃ ያመለክታል። በዚህም በምርጫ ጣቢያ የምርጫ መጀመሪያ ጊዜ እስከ ረፋዱ 4 ሰዓት የተጓተተ ሲሆን የክልሉ የምርጫ ማካሄዳ ሰዓትም እስከ ምሽቱ 2 ሰዓት ድረስ ተራዝሞ ነበር። በአጠቃላይ በሶማሌ ሐረሪና ደቡብ የተካሄዱ ምርጫዎች ስኬታማ እንደነበሩ ነው የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶላይና ሽመልስ ለአሜሪካ ድምጽ ያስታወቁት።
ሶማሌ ክልል ሙሉን፣ በሐረሪ ክልል ሙሉን፣ በደቡብ ብሔር ብሔረሰቦችና ህዝቦች የተወሰኑ ምርጫ ክልሎች፣ ከዛ ደግሞ በአራት ዞኖችና አንድ ልዩ ወረዳ በአጠቃላይ ምርጫ የተካሄደባቸው ቦታዎች ወደ 7.6 አካባቢ ሚሊዮን የሚሆን ሰው ህዝበ ውሳኔንም ጨምሮ ሂደትንም ጨምሮ ሁለቱንም አንድ ላይ ማለት ነው ድምፁን ወጥቶ ሰጥቷል ብለን እንጠብቃለን። እንግዲህ የተመዘገቡ መራጮቻችን ቁጥር እነዚህ ናቸው። በአጠቃላይ የምርጫውን ሂደት አስመልክቶ ይሄ ነው የተባለ የጸጥታ ችግር አልገጠመንም። አንድ ቦታ ላይ ሞያሌ ሶማሌ ላይ አንድ ምርጫ ጣቢያ ነች። ጠዋት ላይ ምርጫ አላከናወንም ነበረ። ምክንያቱም አስፈጻሚዎቹ ጸጥታ ችግር ሊኖር ስለሚችል ትንሽ ሴኪሪቲ አልተሰማንም ብለው እሱን እስክናጣራ ድረስ አቁመነው ነበረ። ከዛ በኋላ ግን ድምፅ ተሰጥቶባታል እሷም ጣቢያ። ከዛ ውጪ ይሄ ነው የሚባል የጸጥታ ችግር የትም ቦታ ላይም አላጋጠመንም። ከሰው ተሳትፎ አንጻርም ደግሞ ካየኸው ያው የተወሰኑ ቦታዎች ላይ 15 ሰዓት በቂ አልነበረም። በተለይ በሐረሪና ህዝበ ውሳኔና ድምፅ አሰጣጥ ሂደትን አንድ ላይ በሚያደርጉ ቦታዎች መካከል ሰልፎችም ስለነበሩ በ2 ሰዓት ድምፅ አሰጣጥ ሂደቱ እንዲራዘም
የኮሚኒኬሽን ዳይሬክተሯ ከሐረሪ ክልል ውጭ ለሐረሪ ክልል ምክር ቤት የመረጡ መራጮች ድምፅም ከተለያዩ የሀገሪቱ ከተሞች ወደ ሐረር መላኩን ለአሜሪካ ድምፅ አስታውቀዋል። ዛሬ በሐረር ከተማ ተዘዋውረን በተመለከትናቸው የምርጫ ጣቢያዎችም ነዋሪዎች ጊዜያዊ ምርጫ ውጤቱን ሲመለከቱ ነበር። የሐረሪ ክልል መንግስት ትላንትና ለምርጫ ሲባል ዝግ የነበረው የስራ ቀን በነገ ዕለት ማለትም ቅዳሜ ሁሉም የመንግስት ሰራተኞች ወደ ስራ ገበታቸው በመግባት እንዲያካክሱ ታሳስቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከሐረር።
ምርጫውን ለመዘገብ ወደ ሐረርና ወደ ቦንጋ የተጓዙት ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ዘገባችን ነው የምናልፈው። ወደ ደሴ ነው የምንወስዳችሁ። ነዋሪነታቸውን በዩናይትድ ስቴትስ፣ ካናዳ እና አውሮፓ ያደረጉ የአማራ ተወላጆች ያቋቋሙት የአማራ የአስቸኳይ ጊዜ ተራድኦ ከተለያዩ አገሪቱ ክፍሎች ተፈናቅለው በደሴና አካባቢው ለተጠለሉ የህብረተሰብ ክፍሎች 12 ሚሊዮን ብር የሚገመት የሰብአዊ ድጋፍ አድርገዋል። በስፍራው ተገኝቶ ዘገባውን ያጠናቀረው መስፍን አራጌ ተከታዩን ያስደምጠናል፣ ያስመለክተናል።
ለስድስት ልጆች እናቷ ወይዘሮ ፀሐይ ታረቀኝ 2013 ዓ.ም በክፉ የሚታወስ ዓመት ነበር። ኑሯቸውን ካቀኑበት ትዳር አፍርተው ልጆች ወልደው ከኖሩበት ቄለም ወለጋ ተፈናቅለው ወልዲያ መጠለያ ጣቢያ ተጠለሉ። እዚያም ከወራት የተሻገረ ፎይታ አላገኙም። መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል አካባቢውን መቆጣጠሩን ተከትሎ ዳግም ለሌላ ስደት ተዳረጉ።
ለምን ቅንጭላታችን ነዞ ነዞ አሁን በቃ ቅንጭላታችን አይሰራም። የድሮን ካነሰውን ያሁን አልችልም በቃ ታውቃለህ። ስለዚህ አሁን ደግሞ ያው ነው ተጨማሪ ስለሆነ ብዙ መናገር ራሱ አያስፈልግም። እግዚአብሔር ልቅ አገሩን ሰላም አድርጎት አስተካክሎልን እንግዲህ ሰውን ከሰው ደብልቆት የተለያየ ብዙ ሰው ስላለ ሰውን ከሰው ደብልቆት እግዚአብሔር አስተካክሎት ራሱ እንደው ኑሮ የሚመሰረት ራሱ በጣም ደስ ይለኛል።
የዘጠኝ ወሯ ነፍሰ ጡር ወይዘሮ ፀሐይ ከ30 ኪሎ ሜትር በላይ በእግራቸው ተጉዘው ከሴ ከዘለቁ ወር አልፏቸዋል። መውለጃ ጊዜያቸው የደረሰው ወይዘሮ ምጥ ያዛቸው። ባልተረቱለት ግን ደግሞ ባራቃቸው ፈተና ውስጥ ሆነው ሁለት መንታ ሴት ልጆችን ተገላገሉ።
15 ቀን የሚሆን ሆስፒታል ራሱ ሽንቴ ስለተዘጋ በሽንቴ በቃ ምክንያት 15 ቀን የሚሆን በትን የተጠቀምኩት አይፈስልኝም ነበረ።
በህክምና ዘዴ
ነው በቃ የተጠቀምኩት 15 ቀን በላይ ማለት ነው። ልጅ ሆስፒታል ነው በቃ የተለያዩት። ከዛ እንደገና ሲመጣ ደግሞ ሁለት ቀን አመጡን። ከሁለት ቀን በኋላ ደግሞ በቃ የማይሆን ሲሆን ኦፕሬሽን ተደረገ። ደግሞ ኖርማል ሁኜ እራሱ በወልድ እንኳን እንደፈለግኩ ሁኜ ሰርተህም ምንም ብለህም እራሱ ትመገባለህ። ሰርተህ መብላት እንኳን አትችልም። አስቸጋሪ ነው። ከተሰጠህ ነው የምትመገበው።
ወይዘሮ ፀሐይን የመሳሰሉ በደሴ ኮምቦልቻና ሀይቅ ከተሞች የሰፈሩ በሺዎች የሚቆጠሩ ተፈናቃይ እናቶች፣ ህጻናት፣ አካል ጉዳተኞች፣ አዛውንቶችና ሌሎች የህብረተሰብ ክፍሎችን በመርዳት ላይ ካሉ ግብረሰናይ ተቋማት አንዱ ኑሯቸውን በአሜሪካ፣ ካናዳና አውሮፓ ያደረጉ የአማራ ተወላጆች ያቋቋሙት የአማራ አስቸኳይ ጊዜ ተራድኦ ነው። አምሃራ ኢመርጀንሲ ፈንድ ሲሉ ይጠሩታል። ኑሯቸውን በአሜሪካ ያደረጉት የልኡካን ቡድኑ አስተባባሪ ጌታቸው በየነ
እስካሁን ድረስ $1,100,000 በላይ ሰብስበናል። እስከ ወደ ኢትዮጵያ ባለውም ኢትዮጵያ ውስጥ ኮሚቴ አቋቁመን ያቋቋምነው ኮሚቴ አካውንት ተከፍቶ $500,000 በላይ ገብቷል። አሁን
በወሎ ግንባር ያለው ጦርነት ያደረሰው ሰብአዊ ቀውስ ጊዜ የሚሰጥ አለመሆኑን ነው የሚናገሩት አስተባባሪው።
አሁን የመጀመሪያ እርምጃ የወሰድነው በወሎ አካባቢ ነው። ምክንያቱም በወሎ ከፍተኛ ረሃብ ችግር እንዳለ መረጃዎችን በመሰብሰብ ወደ ወሎ መተናል። የመጀመሪያ ወጫችን ለወሎ 12 ሚሊዮን ብር ነው የሆነው። በቅድሚያ በዚሁ በስደት ቦታ የወለዱ እናቶች አሉ፣ ህጻናት አሉ። እስከ አንድ አመት ላሉት በተለየ ሁኔታ ምግብ እንዲዘጋጅ አድርገን ምግቡ ራሱ ቢያንስ 18 ንጥረ ነገሮች አሉት፣ የቫይታሚን የፕሮቲን ኃይል ያለው ለማጥባትም እንኳ ለእናቶች በቂ ወተት እንዲያመነጭ የሚያደርግ ያንን ምግብ ይዘን መተን ነው።
የልኡካን ቡድኑ በሰሞኑ የደሴና አካባቢው ቆይታ 12 ሚሊዮን ብር የሚያወጡ የአልሚ ምግብ፣ የዱቄት፣ የማረፊያ ፍራሽና የአልባሳት ድጋፍ ማድረጉ ተገልጿል። በዚህ ድጋፍ 10,000 ተፈናቃዮች እርዳታ እንደሚደርሳቸው አቶ ጌታቸው ገልጸዋል። በአካል ተገኝተው ካደረጉት ጉብኝት የተረዳ ነው ይላሉ አስተባባሪው፣ ተፈናቃዮቹ ከሚነገረውም ከሚሰማውም በላይ ያሉበት ሁኔታ አሳሳቢ መሆኑን ነው።
በመጀመሪያ ደረጃ ሰው ከቤቱ መፈናቀል ማለት ትልቅ ሰቆቃ ነው። የአካል ጉድለት ያለባቸው እናቶች ሁለት ህፃን ይዘው እየታገሉ በዛ ሁኔታ አምልጠው የመጡ አይተናል፣ እነሱን ደርሰናል። አንዳንዶች ልዩ ልዩ ህመም ያለባቸውም አግኝተናል። በነገራችን ላይ መጨመር የምፈልገው ይሄ ኤኢኤፍ አማራ ኢመርጀንሲ ፈንድ ቡድን ወደ 30 ፈቃደኛ ዶክተሮችን አሁን አዘጋጅተናል። የህክምና ዶክተሮች 20 ዶክተሮች በዚህ በወሎ መድበናል። ቢያንስ ለአንድ ወር ያህል እነዚህን እናቶችና ህጻናት እንዲከታተሉልን ሬዲ አድርገናል።
በእናቶችና ህጻናት ጤና ጉዳይ ባለሙያ የሆኑትና ከአሜሪካ የመጡት ሲስተር ጌጤንሽ በሪውን
በተለይ እናትና ህጻናቶች ከፍተኛ ላይ ችግር ላይ ነው ያሉ። ረሃብ ብቻ ሳይሆን ወደፊት ደግሞ ለበሽታም የተጋለጡ ናቸው እነሱ ህጻናቶችና ነፍሰ ጡሮች እንዲሁም ሴቶች። ስለዚህ ይሄንን በተመለከተ ትልቅ ስራ ይጠብቀናል።
ያልቋጨነው የቤት ስራ ያልጀመርነው ኃላፊነት አለብን ይላሉ ሲስተር ጌጤንሽ በበኩላቸው።
የእናቶችና የህጻናት ጉዳይ በሰሜን ወሎ ከፍተኛ የሆነ ረሃብ እንዳለ፣ ከፍተኛ የሆነ ችግር እንዳለ እያየሁ ነው። ህጻናቶች በጣም ተርበዋል። ብዙ ነፍሰ ጡሮች አሉ። መኖሪያ እንኳን የላቸውም የምናያቸው።
ከዚህ ቀደም በአጣየና አካባቢው ተፈናቅለው ለነበሩ የህብረተሰብ ክፍሎች ድጋፍ ማድረጋቸውን የሚያወሱት አቶ ጌታቸው ወደ ጎንደርም በማቅናት በጦርነቱ ጉዳት ለደረሰባቸው ተመሳሳይ እገዛ እንደሚያደርጉ አረጋግጠዋል። ይሁን እንጂ ከጉዳቱ ስፋት አንጻር እየተረዱ ያሉት አነስተኛ መሆናቸውን ጠቁመው ሁሉም በጎ አድራጊ እጁን እንዲዘረጋ ጠይቀዋል።
በአሜሪካ፣ በካናዳ እንዲሁም በአውሮፓ ያላችሁ ወገኖቼ እንደተነሳሳ ነው አብረን ስንሰራ እንደነበረው ገና ብዙ ስራ ይጠብቀናል። ገዛችሁ ይጨምር ማለት እወዳለሁ።
በመንግስት በግለሰቦችና በተራድኦ ድርጅቶች ድጋፍ የማድረግ እንቅስቃሴው ቢኖርም መረዳት የሚገባን አልተረዳንም የሚሉ ድምጾች እንደ ወይዘሮ ፀሐይ ካሉ ተፈናቃዮች ይሰማል።
እዚህ ከመጣን በኋላ ብዙ ችግሮች አሉ። የምግብ ጥረት አለ። በአብዛኛው እንጀራ የሚባል ጭራሽ አይታሰብም። ሩዝ ብቻ ነው በቃ ያለው። ጧትም ማታም በሰዓትም ሩዝ ነው በቃ የምንጠቀመው። ስቶር ውስጥ ደግሞ ዱቄት ሞልቷል። ዱቄቱን ደግሞ ለህዝብ ያካፈሉትም ዝም ብሎ ነው በቃ ያለው። ዱቄት ስም መቶ ራሱ በቀደም ተመልሶ ነው መኪና መቶ ስቶር ውስጥ ስላለ ዱቄት ተመልሶ ነው። ለምን ያን ቢሰጠን ደግሞ ሽጠን እንኳን እንጀራ ገዝተን እንበላ ነበር አይደለ? የለም።
ለእንዲህ አይነቱ ቅሬታዎች እርዳታውን የማከፋፈል ኃላፊነት የወሰዱ በተገቢው መንገድ እንዲፈትሹና መፍትሄ እንዲያስቀምጡ ለጋሽ አካላቱ ጠይቀዋል። ከሰሜንና ደቡብ ወሎ ከዋግምራና አፋር አካባቢዎች ከ350,000 በላይ ተፈናቃዮች በደሴ ኮምቦልቻና ሀይቅ ከተሞች በሚገኙ 22 ትምህርት ቤቶች ተጠልለው ከቤተሰብ ጋርና በራሳቸው ተከራይተው እየኖሩ መሆናቸውን የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
አድማጮች፣ አሁን ወደ ሱዳን ነው የምንወስዳችሁ። በሱዳን ዋና ከተማ ካርቱም ውስጥ የተለያዩ ሀገሮች ተወላጅ የሆኑ የ11 ሽብርተኞች መታሰራቸውን ተከትሎ በሀገሪቱ በሚታመን መልኩ የጸጥታ ስጋት ያለ መሆኑን አንድ የሱዳን ጉዳይ ተንታኝ ተናገሩ። ባለፈው ማክሰኞ ካርቱም ውስጥ 11 ሰዎች ሲያዙ በተደረገ የተኩስ ልውውጥ 5 የሀገሪቱ የደህንነት አገልግሎት ባልደረቦች ተገድለዋል። የሽብር ህዋሱ 4 አባላት እንዳመለጡ የሱዳን ባለስልጣናት ገልጸዋል። ነቢል ቢያጆ ለቪኦኤ ከዋሽንግተን ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርበዋለች።
ዋና ከተማዋ ካርቱም ጋብራ ቀበሌ ውስጥ የሚገኝ አንድ የሽብርተኛ ህዋስ አባላትን ለመያዝ የጸጥታ ኃይሎች እርምጃ በወሰዱበት ወቅት በተፈጠረ የተኩስ ልውውጥ 2 የደህንነት አገልግሎት መኮንኖችና 3 ባለሌላ ማዕረግ አባላት መገደላቸውን ማክሰኞ ማታ ነው የመንግስቱ ባለስልጣናት ያስታወቁት። በመንግስታዊው የሱዳን የዜና አገልግሎት ላይ የወጣው መግለጫ እንዳመለከተው የተገደሉት የጸጥታ አገልግሎት አባላት ካርቱም ውስጥ የእስላማዊ መንግስት ቡድን አይሲስ ጋር ግንኙነት ያላቸው ሽብርተኛ ቡድኖችን የሚከታተል ክፍል አባላት ነበሩ። በተገደሉት የጸጥታ መኮንኖች የቀብርና የጸሎት ስነ ስርዓት ላይ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብደልፋታ አልቡርሃንና ምክትላቸው ጀነራል መሐመድ ሐምዳን ዳጋሎ ተገኝተዋል። ጠቅላይ ሚኒስትር አብደላ ሐምዶክ በትዊተር ገጻቸው ባሰፈሩት የሐዘን መግለጫ ለሀገራችን ጸጥታና ለሕዝባችን ደህንነት ለተሰዉት ሰማዕታት ቤተሰቦች ጥልቅ ሐዘኔን እገልጻለሁ ብለዋል። የሀገራችን ሕዝብ ሌሎች ሀገሮችን ትርምስና ሁከት አረንቋ ውስጥ የከተተው ሽብርተኝነት ወጥመድ ውስጥ ፈጽሞ አይገቡም ሲሉም ጠቅላይ ሚኒስትሩ አክለው ተናግረዋል። የሱዳን የሽግግር መንግስት መሪው በተጨማሪም የጸጥታና የፖሊስ ተቋማቱ በሁሉም ደረጃ እየተከፈተችና ወደፊት እየተራመደች የምትገኘውን ሀገራችንን ጸጥታዋን ለማናጋት የሚደረግ ሙከራ ለመከላከል ጥረታቸውን ሊያጠናክሩ ይገባል ብለዋል። አምረን ሃርሰን በአትላንቲክ ካውንስል የአፍሪካ ማዕከል ከፍተኛ ተንታኝ ናቸው። ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሱዳን ልዩ ልዑክ ጽህፈት ቤት ኃላፊ ነበሩ። በዋይት ሃውስም የአፍሪካ ጉዳይ ዲሬክተር ሆነው አገልግለዋል። እንዲህ ሲሉ አስተያየታቸውን ሰጥተዋል።
Are very genuine security threats in the country.
በአገሪቱ ተጨባጭ የጸጥታ ስጋት አለ። እነዚህን ስጋቶች ለመጋፈጥ በሙያው ችሎታና አቅም ያለው የጸጥታ አገልግሎት ያስፈልጋል። ያ ምንም ጥርጥር የለውም። ሱዳን አሁን የተደቀነባት ተጨባጭ የጸጥታ ስጋት መኖሩ ብቻ አይደለም፣ በአገሪቱ የታጠቁ ኃይሎች ሚና ምን ይሆናል የሚለው ነው።
ማክሰኞ ዕለት የተፈጠረውን ይህን ክስተትና ባለፈው ሳምንት የከሸፈውን የመፈንቅለ መንግስት ሙከራ የጦር ኃይሉ ሲቪል መሩን የጠቅላይ ሚኒስትር ሐምዶክን መንግስት ለመሸርሸር ሊጠቀምበት አይገባም ብለዋል ተንታኙ።
Will likely be used by the military to demonstrate that
የጦር ኃይሉ አገሪቱን በማስተዳደር ረገድ ጎላ ያለ ሚና ሊኖረው እንደሚገባ ማሳያ አድርጎ መጠቀሙ አይቀርም። እንደሚመስለኝ እንደ ትናንቱ ያሉ ክስተቶች በጸጥታው ዘርፍ ላይ መወሰድ ስላለበት የለውጥ እርምጃ እንዲሁም የጦር ሰራዊቱ ሚና ምን መሆን እንዳለበት መነጋገር እንደሚያስፈልግ ይበልጡኑ የሚያስገነዝቡ ናቸው።
የሱዳን ወታደራዊና ሲቪላዊ የመንግስት ባለስልጣናት ባለፈው ሳምንት የከሸፈውን የመፈንቅለ መንግስት ሙከራ ምን እንዳስከተለው እርስ በርሳቸው ሲወነጃጀሉበት ተሰምተዋል። ታዛቢዎች ታዲያ ሁኔታው በመንግስት ውስጥ በወታደራዊውና በሲቪሉ መካከል ያለውን ደካማ አጋርነት ገሃድ አውጥቶታል ብለዋል። ጠቅላይ ሚኒስትር ሐምዶክ ባለፈው ዓመት ካርቱም ውስጥ ወደ ጽህፈት ቤታቸው በመኪና ሲጓዙ ሳሉ በፈንጂ የግድያ ሙከራ ተደርጎባቸው እንደነበረ የሚታወስ ነው። የሰሞኑ ክስተቶች ከዚያ የግድያ ሙከራ ጋር ግንኙነት ይኖራቸው አይኖራቸው ግልጽ አይደለም ይላሉ የአትላንቲክ ምክር ቤቱ የአፍሪካ ተንታኝ ካምረን ሃድሰን።
We don't really know how this connects to the assassination attempt last year.
እንደገባኝ ይሄ የተለየ ነው። የቀድሞው አገዛዝ ርዝራጆች እስላማዊ ርዝራጆች አሁንም አገሪቱ ውስጥ አሉ። እነዚህኞቹ ከእስላማዊ መንግስት ከአይሲስ ጋር አንድ አይነት አይደሉም። የቀድሞው አገዛዝ ርዝራጆች እና ይበልጡኑ አክራሪ የሆኑት ከዓለም አቀፍ ሽብርተኞች ጋር የተያያዙ መሆናቸውን የሚያመለክት ነገር ያለ አይመስለኝም።
የቀድሞ የሱዳን ፕሬዚደንት ኦመር አልበሽር የአልቃይዳ መሪውን ኦሳማ ቢን ላደንን ጨምሮ በርካታ የሽብርተኛ ቡድኖችንና መሪዎችን በመቀበላቸውና በማስተናገዳቸው ዩናይትድ ስቴትስ ሱዳንን በሽብርተኛ ደጋፊ ሀገርነት ፈርጃት እንደነበረ የሚዘነጋ አይደለም። እንደ አውሮፓውያን አቆጣጠር በ1998 ኬንያና ታንዛኒያ ውስጥ አልቃይዳ በዩናይትድ ስቴትስ ኤምባሲዎች ላይ ያደረሰውን የቦምብ ጥቃት እንዲሁም በ2000 ዓመተ ምህረት የመን ውስጥ በዩናይትድ ስቴትሱ የባህር ኃይል መርከብ USS ኮል ላይ የደረሰውን የቦምብ ጥቃት በመደገፍም ተወንጅላለች። እንደ አውሮፓውያን አቆጣጠር በ2019 አልበሽር በህዝባዊ አመጽ ከስልጣን ተወግደው አዲስ የሽግግር መንግስት ከተመሰረተ በኋላ ዩናይትድ ስቴትስ ሱዳንን ከሽብር ደጋፊ መንግስታት መዝገቧ ሰርዛታለች።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ስርጭት ነው ስትከታተሉ የቆያችሁት። በዝግጅቶቻችን ላይ ያሏችሁን አስተያየት በዌብሳይታችን amharic.voanews.com ላይ ልታደርሱን ትችላላችሁ። እንዲሁም በፌስቡክ @voamharic ገብታችሁ በውስጥ መስመር ልትልኩልን ትችላላችሁ። በተጨማሪም በምስል የተቀረጸ አስተያየቶቻችሁን አድርሱን። እንደምታዩት ከስቱዲዮ ሆነን ራዲዮ በቴሌቪዥን ስርጭታችንን እያስተላለፍን እንገኛለን። አስተያየቶቻችሁን እዛ አየር ላይ እናውለዋለን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ሆርን አት ቪኦኤ ኒውስ ዶት ኮምን ተጠቀሙ፣ የኢሜል አድራሻችን ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። የአርብ ምሽት ዝግጅታችን በዚሁ ተጠናቋል። ቅዳሜና እሁድ ከስቱዲዮ ወይም በተቀረጸ ፕሮግራም እንገናኛለን። በሰኞ ምሽት መደበኛ ስርጭታችን እስከምንገናኝ ሰላም፣ በደህና እደሩ።